the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሌሊት ኩል ሌሊት ላይ አንድ አያኖ ተጠያ ዳዋት የሚባል የስልሳ ዓመት አዛውንት በገዛ ቤቱ በጢስ ተደብድቦ ሞቷል። ከዛ ከዛው ጋር ተያይዞ ከአርባ ጥይት በላይ ነው በዛ ስፍራ ላይ የተተኮሰ።
መረጃዎቹ የሚገኘው ያው ስልክ አለ፣ እንደገና ደግሞ በአካባቢው ቅርበት ላይ ስላለን ጫካ ውስጥ ስላለን ለዛ ነው እንትን የምንለው።
በደቡብ ክልል በኮንሶ የሰብአዊ መብት ጥሰት ተባብሷል ሲሉ በህዝብ እንደተመረጡ አንድ የኮሚቴ አባልና የከተማይቱ ነዋሪ ናቸው የሰማችኋቸው። ዝርዝሩ በዕለቱ አብይ ርዕስ ዜናውን ተከትሎ ይቀርባል።
የእስራት ፍርዱን እየፈጸመ ሳለ የፍትህ ጋዜጣና የፋክት መጽሔት አዘጋጅና አሳታሚ ተመስገን ደሳለኝ የት እንደሚገኝ ቤተሰቦቹ መረዳት አለመቻላቸውን ገልጠዋል። በዚህም ላይ ዘገባ አለን።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር በፖለቲካ አመለካከታቸው ሳቢያ ኢትዮጵያን ጨምሮ በሰባት ሀገሮች ታስረው የሚገኙ ሰዎች እንዲፈቱ በመጠየቅ ዘመቻ ጀምረዋል።
በኢትዮጵያ የብሪታንያ፣ የአውስትራሊያ፣ ካናዳ፣ ዴንማርክ፣ ኒውዚላንድ፣ ስዊድን፣ ቼክ ሪፐብሊክ አምባሳደሮችና እንዲሁም የጀርመንና የዩናይትድ ስቴትስ የጉዳይ አስፈጻሚ ኃላፊዎች ለሰብአዊ መብት መከበር መቆም በሚል በጋራ ጋዜጣዊ መግለጫ ወጥተዋል። የሁለቱንም ዘገባዎች አጣምረን እናቀርባለን።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና ከልዩ ልዩ ዝግጅቶቻቸው ጋር በመልክ በመልክ ተሰናድተው ተዘጋጅተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? የዛሬ ሰኞ ታህሳስ 3 2009 ዓ ም ዝግጅታችን ተጀምሯል። የምናስተናግደው አዲሱ አበበና
አሉላ ከበደ ከፕሮዲሰራችን ብርሃን ኃይሉና ከስርጭት መሐንዲሱ ጃን ጌል ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
አጥፍቶ ጠፊ በአንድ የካይሮ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ሕንፃ ላይ ትናንት እሁድ ባደረሰው የመኪና ውስጥ ቦምብ ፍንዳታ ቢያንስ 25 ሰዎች መሞታቸውን የግብፅ ፕሬዝዳንት አስታውቀዋል። ፕሬዝዳንት አብድል ፋታህ ኤልሲሲ እንዳስታወቁት ከፍንዳታው ጋር በተያያዘ ባለሥልጣናት 3 ወንዶችንና አንዲት ሴት ተጠርጣሪዎችን አስረዋል። ፕሬዝዳንቱ ይህን ያስታወቁት ለሰለባዎቹ ዛሬ ሰኞ በመንግሥት ደረጃ በተካሄደው የቀብር ሥነ ሥርዓት ላይ ነው። ፍንዳታውን ያደረስኩት እኔ ነኝ ያለው ግን እስካሁን አልተሰማም። ከፍንዳታው በኋላ ግብፅ የሶስት ቀን ብሔራዊ ሐዘን ማወጇንም ፕሬዝዳንቱ ጨምረው አስታውቀዋል።
ጋምቢያ ውስጥ ባለፈው ህዳር 22 ቀን በተካሄደው ምርጫ የተሸነፉትና ለረዥም ጊዜ በስልጣን ላይ የቆዩት ያህያ ጀሜ ስልጣኑን ለአሸናፊው እንዲለቁ ለማግባባት የምዕራብ አፍሪካ መሪዎች ነገ ማክሰኞ ወደዚያች ሀገር እንደሚጓዙ ተገለጠ። ጀሜ መጀመሪያ ላይ ግን ተፎካካሪያቸው አዳም ባሮ እንዳሸነፏቸው አምነውና ተቀብለው የነበረ ሲሆን ባለፈው አርብ ነው ሀሳባቸውን ለውጠው የተገኙት። የምርጫ ውጤቱ ስህተት ተፈጽሞበታል በማለት ሀሳባቸውን መቀየራቸውን ይፋ ያደረጉት ከምዕራብ አፍሪቃ ይፋ የሆነ አንድ ዜና እንዳመለከተውም የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርሊፍ ናቸው ወደ ጋምቢያ ዋና ከተማ ባንጁል የሚሄደውን የልዑካን ቡድን በመምራት ጀሜ የምርጫ ውጤቱን እንዲቀበሉ የሚያግባቡት ተብሏል። የፈረንሳዩ ዜና አውታር አጃንስ ፍራንስ ፕሬስ አንድ የሴኔጋል ውጭ ጉዳይ ሚኒስቴር ምንጭ ጠቅሶ እንደዘገበው የልዑካን ቡድኑ የሌሎች የሶስት አገሮችን የናይጄሪያውን ሙሐመዱ ባህሪን፣ የሴራሊዮኑን መሪ ኤርነስት ባይ ኮርማን፣ የስልጣን ዘመናቸውን ያገባደዱትን የጋናውን ፕሬዚዳንት ጃን ሞሃማን ይጨምራል ተብሏል። በጋናው ምርጫ የተሸነፉት ሞሃማ ባለፈው አርብ ሽንፈታቸውን በጸጋ መቀበላቸውም የሚታወስ ነው።
በናይጄሪያ ደቡባዊ አኩዋ ኢቦም ክልል በግንባታ ላይ የሚገኝ የአንድ ቤተ ክርስቲያን ሕንፃ ጣሪያው ባለፈው ቅዳሜ ተደርምሶ በአምልኮ ላይ የነበሩ አያሌ ምዕመናን በመሞታቸው የሕንፃው የሥራ ተቋራጭ እንዲታሰር የናይጄሪያ መንግሥት መወሰኑን የአገሪቱ ዜና አውታር ዘገበ። ጣሪያው ሲደረመስ ቤተ ክርስቲያኑ ውስጥ የነበሩት አገረ ገዢው ኡዶን ኢማኑኤል ያለምንም ጉዳት ቢያመልጡም ተቋራጮቹ እንዲታሰሩ ግን ትዕዛዝ ሰጥተዋል። የሟቾችን ቁጥር በተመለከተ የተለያዩ ዜና አውታሮች ልዩ ልዩ አሃዞችን አስቀምጠዋል። አንዳንዶቹ 160 መሞታቸውን ሲዘግቡ ሌሎች ደግሞ 60 ሰዎች ናቸው የሞቱት ይላሉ። መንግስት በበኩሉ 27 ሞተው 30 እንደቆሰሉ ነው የገለጠው።
አድማጮች ዜናም ይተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ደቡብ ሱዳን ውስጥ ካለው ግጭት በተጨማሪ የሀገሪቱ ምጣኔ ሀብት ይዞታ እያሽቆለቆለ በመምጣቱ በተለይ የጁባ ነጋዴዎች ብርቱ ችግር ላይ መውደቃቸው ተሰማ። ካለፈው ዓመት ወዲህ የሚታየው የምግብና የሸቀጣሸቀጦች ዋጋ መናር የህዝቡን የመኖር አቅም ይፈተንና ለችግርም ይዳረገ እንደሆነ ተገልጧል። በርከት ያሉ ገበያተኞች የነበረባት ሞቅ ብሎ የሚውለው የጁባው ኒያኳሩን ገበያ እንኳን ቀዝቅዞና በገበያተኛም ተመናምኖ መታየቱ ነው የተዘገበው። ገበያው ጥሩ አይደለም ይላል የ28 ዓመቱ የስጋ ነጋዴ ጆሴፍ ኬሚስ። ሰው እንደ ወትሮ መግዛቱን አቁሟል፣ እኔም በቂ ገቢ ማግኘት አልቻልኩም ሲልም ያማራል። ደቡብ ሱዳን እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ.ም በተጀመረው የእርስ በርስ ውዝግብና ውጊያ ያን ተከትሎም በተከሰተው ረሃብ በተለይ ካለፈው ጥቅምት ወዲህ 836 በመቶ የዋጋ ግሽበት ደርሶባታል ተብሏል።
በሽምቅ ተዋጊዎች ይዞታ ስር የነበሩት የምስራቅ አሌፖ ወረዳዎች በፕሬዚዳንት በሽር አልአሳድ ወታደሮች ቁጥጥር ስር መዋላቸው የአምስት ዓመቱ የእርስ በርስ ጦርነት ድል ማብሰሪያ ነው ተብሎ ይነገራል። የተገኘው ድል የሶሪያው ገዢ መደብም ሆነ የውጭ አገሮች ረዳቶቹ ሩሲያና ኢራን ትኩረታቸውን በምዕራቡ ክልል ወዳሉትና አሁንም በሽምቅ ተዋጊዎች ቁጥጥር ስር በሚገኙት ይዞታዎች ላይ ለማትኮር ይረዳቸዋል ተብሎ ይታመናል። አሌፖን ማጣት የአመፁ ማብቂያ አይሆንም የሚሉ ሽምቅ ተዋጊዎችና ተቃዋሚዎች የአጋጣሚ ጉዳይ እንጂ ውጊያ ግን ገና ወደ ደፈጣ ትግል ይቀየራል ሲሉም ይሰማሉ። ይህ በእንዲህ እንዳለ ሶሪያና ኢራቅ ላይ የሽንፈት ጽዋን የቀመሰው እስላማዊ መንግስት ነኝ ባዩ ጽንፈኛ ቡድን ትናንት እሁድ ፓልሜራ በተባለችው ጥንታዊት የሶሪያ ከተማ ተመልሶ ለመግባት ችሏል። በሩሲያ የሚደገፉት የሶሪያ ወታደራዊ ኃይሎች አሌፖን ሙሉ በሙሉ ለመቆጣጠር በሚዋጉበት በአሁኑ ወቅት አማጽያኑ ከተማይቱን መልሰው ለመቆጣጠር ተጠቅመውበታል። ሩሲያ አላማዬ ጂሃዳውያኑን መውጋት ነው ብትልም ቃሏን አላከበረችም ሲሉ የምዕራብ አገሮች እየከሰሱ ናቸው። የአሜሪካ ድምጽ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችው ዘገባ አለ፣ አዳነች ፍሳዬ ታቀርባለች።
እስላማዊ መንግስት ነኝ የሚለው ቡድን ትላንት እሁድ ፓልሚራ ከተማን ለመያዝ የቻለው ከፍተኛ የሩሲያ አየር ድብደባን በመቋቋም ነው። በተባበሩት መንግስታት የትምህርት የሳይንስና የባህል አገልግሎት በዓለም ቅርስነት በተመደበው ቦታ የነበሩት የመንግስት ወታደሮች ከከተማይቱ ለመውጣት ተገደዋል። አማጽያኑ ለአንድ ዓመት ያህል በሶሪያና በኢራቅ ሽንፈት ሲደርስባቸው ከቆየ በኋላ ለመጀመሪያ ጊዜ ነው እንዲህ አይነት ስኬት ያገኙት። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ሩሲያን ነቅፈዋል።
ሩሲያ እስላማዊ መንግሥት ነኝ የሚለውን ቡድንም እንደምትዋጋ ገልጻ ነበር። ይሁንና ይህን ከማድረግ ፈንታ በሶሪያ የሚካሄደውን የእርስ በርስ ጦርነት በማቀጣጠል የሀገሪቱን ሕዝብ ስቃይ እንዲራዘም ነው ያደረገችው።
ካርተር ባለፈው ቅዳሜ ባህሬን ሆነው ሲናገሩ ዩናይትድ ስቴትስ 200 ተጨማሪ ወታደሮች ወደ ሶሪያ እንደምትልክ ገልጸዋል። 300 ለልዩ ስራ የተመደቡ የአሜሪካ ወታደሮች እዛው ይገኛሉ። የአሜሪካ ወታደሮቹ እስላማዊ መንግስት ነኝ የሚሉትን አማጽያን የሚዋጉ የአካባቢው ኃይሎችን ያሰለጥናሉ፣ ያስተባብራሉ። ሩሲያ በበኩሏ የሶሪያ መንግስት ምስራቃዊት አሌፖን መልሶ ለመቆጣጠር በሚያደርገው ጥረት ስትረዳ ቆይታለች። ካለፉት ሁለት ቀናት ወዲህ 50,000 የሚሆኑ ሲቪሎች ከመኖሪያቸው እንዲወጡ ተገደዋል። የሩሲያ የመከላከያ ሚኒስቴር ቃል አቀባይ ሜጀር ጀነራል ኢጎር ኮናሽንኮቭ ያብራራሉ።
ሲቪሎቹ ከወጡ በኋላ የሶሪያ ወታደሮች በአሌፖ አካባቢ እንቅስቃሴያቸውን ይቀጥላሉ፣ አማጽያኑም ይደመሰሳሉ ወይም ከአካባቢው ይባረራሉ።
የብሪታንያ መከላከያ ሚኒስትር ማይክል ፋሎን ሩሲያ የሶሪያ ተቃዋሚ ኃይሎቹን መዋጋቱን እንድታቆም የሚደረገው ጥረት እንዲቀጥል ጥሪ አቅርበዋል።
ባለፈው የዩናይትድ ስቴትሱ ምርጫ ሂደት ሩሲያ ጣልቃ ገብታለች ሲል ሲአይኤ የደረሰበት ድምዳሜ የማይረባና ይልቁንም ሂላሪ ክሊንተን ከፍተኛ ሽንፈት ስለደረሰባቸው ዲሞክራቶች ያቀረቡት ሰበብ ነው ሲሉ የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ተናገሩ። አላምንም አሉ ዶናልድ ትራምፕ የሲአይኤ ያቀረበውን ብትመለከቱት ብዙ የተምታታ ነገር አለበት ሲሉም ተናግረዋል። ስለማን እንደሚናገሩ አይታወቅም፣ ሩሲያ ትሁን ወይም ቻይና ግልጽ አይደለም በማለትም የሲአይኤን ድምዳሜ ያጣጥለዋል። ዶናልድ ትራምፕ በዚሁ ፎክስ በተባለው ቴሌቪዥን ላይ በሰጡ ቃል የድምዳሜው ምንጭ ከየት እንደሆነ እንኳን ያልተገለጸበት ዘገባ መሆኑን ደግመው አመልክተዋል።
በመጨረሻም የአውሮፓ ህብረትና ኩባ ዲፕሎማሲያዊ ግንኙነታቸውን አደሱ። ግንኙነቱ ለ20 ዓመታት የተቋረጠው በቀድሞ የኩባ መሪ ፊደል ካስትሮ ዘመን በአገሪቱ በነበረው የሰብአዊ መብት አያያዝ ምክንያት ነው ተብሏል። የኩባ ውጭ ጉዳይ ሚኒስትር ብሩኖ ሮድሪጎዝ እና የአውሮፓ ህብረቱ ውጭ ጉዳይ ኃላፊ ፍሬድሪካ ሞግሬኒ ናቸው ከ28 የአውሮፓ ህብረት አባል አገሮች ከተውጣጣው ልኡካን ጋር ስምምነቱን የፈረሙት። ለሰዓቱ ያለን ዜና በዚሁ አበቃ። The Voice of America.
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አቀናባሪያችን ብርሃን ኃይሉ፣ ቀደም ብዬ የቴክኒክ አቀናባሪያችን ወይም መሐንዲሱን አስተዋውቅ ያለው ጆ ጌል ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበነን። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። በድጋሚ መልካም ምሽት እንመኝና የጊዜ ሰሌዳችን እንደሚያመለክተው ቀዳሚው የዕለቱ አብይ ርዕስ ነው። ለዛ ደግሞ ወደ አዲስ አበባ።
በደቡብ ክልል በኮንሶ የሰብአዊ መብት ጥሰት ተባብሷል ሲሉ ቁጥራቸው የበዛ ሰዎች ወደ ዝግጅት ክፍላችን መደወላቸውን ጠቅሳ ጽዮን ግርማ የኮንሶ ሕዝብ እንደወከላቸው ከሚናገሩ አባላት መካከል አንዱን ከነዋሪዎቹም አንድ ሌላ ጨምራ አነጋግራለች። አርብ ዕለት የሰው ሕይወት ጠፍቷል፣ ሰዎች ቆስለዋል፣ በርካታ ሰዎችም ታስረዋል፣ ነዋሪዎችም ተሰደው ጫካ ገብተዋል ይላሉ። ዘገባውን እንሆ።
በጣም አመሰግናለሁ። መስመር ላይ ሁለት ሰዎች አሉ። አንደኛው አቶ ገመቹ ገንፌ ይባላሉ። በኮንሶ ከወረዳ ወደ ዞን የመተዳደር ጥያቄን ለማስፈጸም የተቋቋመን በህዝብ የተመረጠን ኮሚቴ አባል ነኝ ብለዋል። በተደጋጋሚ በአሜሪካ ድምጽ ስናነጋግራቸው ነበር። ሌላ ሰው ደግሞ እንደዚሁ የኮንሶ ከተማ ነዋሪ ነኝ ያሉ መስመር ላይ አሉ። ሁለታችሁንም እንግዲህ ከአቶ ገመቹ ልጀምርና አቶ ገመቹ የት ሆነው ነው አሁን የሚያነጋግሩን? የት ነው ያሉት?
እኔ ጫካ ውስጥ ሆኜ ነው እያነጋገርኩሽ ያለሁት።
እሺ፣ በጣም አመሰግናለሁ። ሌላኛው ሰው ራስዎትን ያስተዋውቁኝ እና እርስዎስ የት ነው አሁን ያሉት?
እኔ አሁን ያለሁት ያው ሰው ሁሉ እየተባረረ እየተፈለገ ስለሆነ ጫካ ውስጥ ነው ያለሁት።
ስሞትን ሊነግሩን ይችላሉ?
ዛንበተወለታ ይባላለሁ።
የኮንሶ ከተማ ነዋሪ ኖት ወይስ የኮሚቴው አባል ኖት?
ነዋሪ ነኝ።
እንግዲህ በተደጋጋሚ ቅሬታችሁን ስናሰማ ነበር ለአድማጮች። በርካታ ሰዎች ሞተዋል፣ ተሰደዋል። አገሪቱ ላይ ኮንሶ ከተማ ላይ የመንግስት መስሪያ ቤቶች ተዘግተዋል። ውሃ አገልግሎት የለም። ወፍጮ ቤት ተቋርጧል። በርካታ ቅሬታዎችን ስታቀርቡ ነበር። አሁንም ጫካ ውስጥ ነው የምንገኘው ብላችኋል። አሁን ምንድን ነው በዚህ 3 እና 4 ቀን ተፈጠረ ያላችሁት?
የክልሉ መንግስትና የዞን መንግስት ጸጥታ ኃይሎች ወይም የልዩ ኃይሎች እና ፌደራል ፖሊስ ከዞኑ ፖሊስ ጋር በመቀናጀት እንግዲህ ሌሊት ቀን ሰው እየተሰደደ ያለው ከህፃን እስከ ሽማግሌ ድረስ እንግዲህ በሰፈር ምንም ሰው የሚባል አይገኝም። ሰው በጣም ነው ራሱን ለማዳት እንግዲህ ጫካ ውስጥ ነው ሰው ሁሉ የሚኖረው። ውሀ የለ፣ ውሀ ተዘግቷል።
አቶ ገመቹ፣ እሺ፣ አቶ ገመቹ፣ ወደ አቶ ገመቹ ይቀጥሉ። አሁን አርብ እና በዚህ 3-2 ቀናት ውስጥ ተፈጥሯል ያላችሁት ጉዳይ ምንድን ነው?
ከሁሉም ደግሞ የሚያሳዝነው የነፍስ ግድያውና የሰዎችን የማቁሰል ጉዳይ ነው። ሮብ ዕለት መጨሎ በሚባል ቦታ ላይ እኩለ ሌሊት ላይ አንድ አያኖ ቀጠያ ዳዋተ የሚባል የ60 ዓመት አዛውንት በገዛ ቤቱ በጢት ተደብድቦ ሞቷል። ከዛው ጋር ተያይዞ ከ40 ጥይት በላይ ነው በዛ ስፍራ ላይ የተተኮሰ። ወደ 5 ሰዎች በጥይት ክፉኛ ቆስሏል። አርብ ምሽትም እንደዚሁ ደራ በሚባል አርከራ ደራ በሚባል ቦታ ላይ አንድ ልጅ የ10ኛ ክፍል ተማሪ በመአት ጥይት ሩምታ ቆስሎ ነው ያለው።
አቶ ገመቹ የሞቱትን ሰዎች ጠቅሰዋል። እነዚህ የሞቱት ሰዎች ህይወታቸው አልፈዋል ያሉት ሰዎች በምን ምክንያት ነው ይሄ ነገር ሊፈጠር የቻለው?
እንግዲህ ሰዎች በሙሉ ሸሽቶ ጫካ ነው ያሉት። ስለዚህ ሌሊት እኩለ ሌሊት ላይም ጫካ ለጫካ እየዞሩ ሰዎችን የማሳደድ ስራ እየተሰራ ነው ያለው እና የምልቅም ስራ ነው እየተሰራ ያለው። እኔ ሰው በቤታችን ውስጥ ከብት የምጠበቅበትና ሰፈራቸው ወጣ ብሎ ፎራ የሚባል አለ፣ በኮንሶ ቋንቋ ፎራ ነው የሚባለው እና እዛ ውስጥ ከብቶቻቸው ጋር ባደሩበት ነው ሄዶ አስደንግጦ ተኮች ማግለው ምን ተፈጠረ ብሎ ዘለ ሲወጣ በጤት እየገደሉት በዛው ምሽት ነው። እነዚህ መጨለ ውስጥ ብቻ ናቸው እነዚህ አምስት ሰዎች የቆሰሉት፣ ሌላው ፎራ ውስጥ ነው። ሌሊት አስሳ በጥቆማ ይሁን በምን ይሁን አስሳ ሲያደርጉ የአስረኛ ክፍል ተማሪን እነዚህ በጤት ተቆሰሉት ደራ በሚባል ቀበሌ አርካና ደም ደራ በሚባል ስፍራ ላይ።
እሺ፣ ወደ አቶ ሰንበቶ ልሂድና፣ አቶ ሰንበቶ እነዚህን መረጃዎች እናንተ ጫካ ውስጥ ነን ካላችሁ እነዚህ መረጃዎች ከየት ነው የምታገኙዋቸው? ምን ያህል የተረጋገጡ መረጃዎች ናቸው?
መረጃዎቹ የሚገኘው ያው ስልክ አለ፣ እንደገና ደግሞ በአካባቢው ቅርበት ላይ ስላለን ጫካ ውስጥ ስላለን የዛ ነው እንትን የምንለው። እንግዲህ መከላከያ ሰራዊት፣ ፌደራል ፖሊስ፣ የክልሉ ልዩ ኃይል፣ የዞኑ ፖሊስ ከክልሉ አመራርና ከዞኑ አመራር የወረዳው አመራር በጋራ ተቀናጅቶ ነው እንግዲህ እነዚህም ስራዎች እያንዳንዱ ቀበሌ ሌሊት ሌሊት በተለይ አሁን በእኛ አካባቢ ጨረቃ ነው ሌሊቱ በሙሉ። ስለዚህ ቀንም ሌሊትም ሰው እየተሰደደ የተገኙ እያባረሩ በጥይት እያሰቃዩ ነው ያሉትና
እነዚህ የቆሰሉና ሞቱ የተባሉ ሰዎች እናንተ ጫካ ውስጥ ናችሁና እንዴት መረጃ አገኛችሁ ለተባለው በስልክ መልእክት የመለዋወጥ ሁኔታ እንዳለ ሆኖ እነዚህ የሞተው ሰውዬ ህዝቡ እንደምንም አድርጎ ሆስፒታል ወስዶ እንዲመረመር አድርጓል። በሰራዊት መንገዶች እንኳን ቢዘጉም እንደውም በግድም በሆነ አስመርምሮ ሲመለሱ መንገድ በከተማ መሀል እንዳልፉ ስለተከለከለ በጫካ አድርጎ ነው አስከረኑ የሸኙት። ከዛ ውጪ ሌሎቹ እዚህ ከረት ሆስፒታልም ቆስሎ ያሉ አሉ፣ አርባ ምንጭ ሆስፒታልም አሉ፣ ክርስቲያን ሆስፒታልም ወላይታ ድረስ አጥንቶቻቸው የተሰባበረባቸው ሰዎች ይሄዱ አሉና በእንደዚህ አይነት ሁኔታ ሆስፒታል ነው የሚገኙ ሰዎቹ። መረጃ ማግኘት በጣም ከባድ ስለ አይደለ ማለት ነው።
ሁለታችሁንም በጣም አመሰግናለሁ። አቶ ገመቹንም አቶ ሰንበቶንም ለሰጣችሁን መረጃ በጣም እናመሰግናለን። እግዜር ይስጥልን።
እሺ፣ እኔም በጣም አመሰግናለሁ።
በዚህ ጉዳይ ላይ የደቡብ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሂክማ ሄረድን ምላሽ እንዲሰጡን ስልክ ብንደውልም ስልካቸው ስለማይነሳ ልናገኛቸው አልቻልንም። ነገር ግን ትዝታ በላቸው በጥያቄው መልስ ዝግጅት ላይ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ባቀረበቻቸው ወቅት ኮንሶን በተመለከተ ከአድማጭ ተጠይቀው ተከታዩን ምላሽ ሰጥተዋል።
ምናልባት እንግዲህ ይህንን በሰፊው ለማብራራት እየተደረጉ ያሉ ማጣራት ካለቀ በኋላ ለዚህ ተጠያቂ መሆን ያለባቸውም አሁንም ህግ የሚያዳላበት ምክንያት እንደሌለ ነው ማምነው። ተጠያቂ የሚሆኑበት ሁኔታ ይኖራል። አሁን ባለኝ መረጃ ግን የክልሉ መንግስት አስፈላጊውን እርምጃ እየወሰደ እንዳለና ጉዳት ለደረሰባቸውም ጥንቃቄ ያው አስፈላጊው ጥበቃ እንዲደረግላቸውና እንዲረጋጉ እያደረገ እንደሆነ ነው ማለት ነው።
በቀጣይ ከተጠቀሱት ሆስፒታሎችና በሀገር ውስጥ ከሚገኙ የሰብአዊ መብት ድርጅቶች ጉዳዩን አጣርተን ተጨማሪ ዘገባ ለማቅረብ ጥረት እናደርጋለን።
በመንግስት የታሰረው የእስራት ፍርዱን ግን እየፈጸመ ያለው የፍትህ ጋዜጣና የፋክት መጽሔት አዘጋጅና አሳታሚ ተመስገን ደሳለኝ የት እንደሚገኝ ቤተሰቦቹ ማግኘት እንዳልቻሉ ተገልጧል። ሰሎሞን አባተ ጉዳዩን እየተከታተለ ነውና ለዛሬ ቀጣዩን ይዟል።
ተመስገን ደሳለኝን ቤተሰቡ ካለፈው ሳምንት ረቡዕ አንስቶ ሊያገኘው እንዳልቻለ ገልጾ እንደነበር ይታወቃል። ከተመስገን ወንድሞች አንዱን ባሳዝን ደሳለኝን ባለፈው አርብ በስልክ አግኝቼው ይህንኑ አጫውቶኝ ነበር።
ታናሽ ወንድሜ ሄዶ ነበረ ሮብ ዕለት።
ማን ነው እሱ?
ታሪኩ ደሳለኝ እና ይህን ነግሮኝ እኔም ለማጣራት ሐሙስ ዕለት ሄጄ ነበር። እኔንም እንደዛው አይነት መልስ ነው እየተሰጠን። በአግባቡም ደፍሮም እንደዚህ ነው የሚልም ሰው የለም። አናቅም፣ በቃ የለም፣ ሌላ ጊዜ መታችሁ በቢሮ አናግሩ ምናምን ነው እንጂ ትክክለኛውን ነገር ሊነግሩንም ያለውን ሁኔታ ሊያሳውቁንም አልቻሉም።
ጥያቄውን ይዤ ወደ ፌዴራል ማረሚያ ቤቶች የኮሚኒኬሽንስ ዳይሬክተር ወደ አቶ ግዛቸው መንግስቴ ደውዬ ነበረ። አገኘኋቸው?
አይ እኔ የተለየ ዝዋይ መኖሩን ብቻ ነበር የማውቀው።
እሺ፣
ከዛ የተለየ የማውቀው ነገር የለም።
እስካሁንም እሱን ብቻ ነው የሚያውቁት? እሺ፣ አቶ ግዛቸው ደግሞ ሰሞኑን ደውዬ ምናልባት ተጨማሪ መረጃ የሚያገኙት ካለ እጠይቃለሁኝ። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁኝ። አዲስ ነገር እንዳለ ለመጠየቅ ዛሬ ወደ አዲስ አበባ ደወልኩና ሌላኛውን የተመስገን ወንድም ታሪኩ ደሳለኝን አገኘሁት።
ትላንት አንደኛ ወንድም ሄደ፣ ዛሬ ደግሞ አንድ ሌላ ልጅ ልከን ነበረ የሰሜን ጓደኛ። የለም አልናቸው አይደለ ያሉት። እኔ ሌላ ቦታ በሱ ጉዳይ ሌሎች ቦታ ነበር የሄድኩት ዛሬ።
እሺ፣ የት ሄድክ አንተ?
እኔ እዚህ ፌደራል መማሪያ ቤት አስተዳደሮች ና ከዛ ፍትህ ሚኒስቴር አቶ ጌታቸውን በዛ ይቼ ነበረ ዛሬ።
እሺ፣ ምን ሰማ?
የፌደራል መማሪያ ቤት ኮሚኒኬሽን ጉዳዩ አላናገረኝም። ሶስት ሰዓት ያለ አስጠበቁኝ፣ ምንም አላናገረኝም። ለጻፊያ ጉዳዩ ንገራቸልኝ፣ ጉዳዩን ድጋሚ ወይ ሁለተኛ ቀን መስል ድጋሚ አስረዳቸው። ፍትህ ሚኒስቴር ጠቅላይ አጋቤ ግን አቶ ጌታቸውን ቤን አናግሬያቸው ነበረ።
እሺ፣ ምን አሉ?
ኢንፎርሜሽን የለኝም ስለዚህ ጉዳይ። ያስረዳበትላ እስረኛ የእስረኛው ባለቤት ፍትህ ሚኒስቴር ነው። እንግዲህ የመጨረሻ ቀር ማረሚያ ቤት ያስተዳድራለ፣ ከዛ ቀጥሎ ደግሞ ፍትህ ሚኒስቴር አለ። እንግዲህ ጉዳዩ እሱ ነው የሚመለከተው። ከእርሶች ለምትሄድበት ቦታ የለም በዚህ ጉዳይ ያለውን ነገር ነገር መካቸው ምንም ኢንፎርሜሽን የለኝም በዚህ ጉዳይ መውረት አልችልም ሉ ማን የሚወር ስለ አላውቅም አሉ። በቃ እንግዲህ ከዚህ በላይ ላዋሩኝ አልፈለጉም።
ስለዚህ አሁን እናንተ የት እንዳለ አታውቁም? ሙሉ ቤተሰብ ማለት ነው ተመስገን?
አዎ፣ እንግዲህ የመጨረሻው የሚመለከተው አካል ፍትህ ሚኒስቴር ነበረ። ዛሬ ሄድኩት፣ ምንም የማናውቀው ነገር የለም አሉኝ። አሁን ዛሬ ስድስተኛ ቀናችን ነው፣ ምንም የምናውቀው ነገር የለም።
ስንቅ ለመጨረሻ ጊዜ ያደረሳችሁት መቼ ነው?
እሑድ ዕለት፣ የዛሬ ሳምንት እሑድ ዕለት አንድ ወንድማችን ሄዶ ነበረ እሑድ ዕለት። ከዛ በኋላ ሮብ ዕለት ደግሞ እኔ ይዤ ነበረ፣ ማስገባት አልቻልም። ስንቅ ያደረስ ነው ነገ የእሑድ ሳምንታችን አለፈ። ስንቅ ለመጨረሻ ጊዜ ካደረሰ
ሌላም የሄደ ሰው ነበር ብለኸኝ ነበር። ማን ነው የሄደው ከመሀላችሁ ወደ ዝዋይ?
ባሳዝኖ ድሳ ላይ ሄደው እሑድ ዕለት ነው ሄደው።
እሺ፣ ወንድማችሁ
የለም አሉት? አዎ፣ ታላቅ የተሜ ታላቅ እሱ ነው ሄደው።
እሺ፣
ዛሬ ደግሞ ወይ በቃ የኛ ቤተሰብ ስለሆነ ስም ምናልባት እንግዲህ ለይተው ሊሆን ይችላል ብለን አንድ ሰው ልከን ነበረ። ለሱም ተመሳሳይ ምላሽ ነው የሰጡት።
ለመሆኑ ተመስገን መቼ ነው ፍርዱን መጨረስ ያለበት?
በአመክሮ ቢሆን የዛሬ ሁለት ወር ይፈታ ነበር። አሁን ዛሬ ታህሳስ 3 ነው። እንግዲህ ሁለት አመት ከሁለት ወር ነው። ሶስት አመት ነበር የተፈረደበት። በየአመቱ አራት ወር ስለነበረ ጥቅምት 3 ነበረ ጊዜውን ጨርሶ መውጣት የነበረበት። ያው አመክሮም አልተሰጠውም። ስለዚህ እንግዲህ የጥቅምት 3/2010 ነው የሚጨርሰው ማለት ነው።
ለመጨረሻ ጊዜ ያገኘው ከቤተሰብ ውስጥ አንተ ነበርክ?
እኔ ሳልሆን የኔ ታላቅ ወንድም ነው ያገኘው። አላምረው ደስ
አላምረው። ስለ ጤንነቱ የተናገረው ነገር ነበር በምን ሁኔታ ላይ እንደሚገኝ ተመስገን?
ከዛ በፊት እኔ አግኝቼው ነበር እሱ ከማግኘቱ ከሁለት ከሶስት ቀኖች በፊት።
እሺ።
ምንም ሕክምና አላገኘም። ኦልሞስት አሁን በጀርባውም ተደግፎ አያወራንም። ስንጠይቆ በጀርባውም አይተኛል። በአንድ ጎን የተገላበጠ ነው። የጆሮም ህመም አለ። ይሄ ህመሙ ማለት አልጠፋም፣ ግን ይጨምራል መለስ ይላል በራሱ ጊዜ ካለ ህክምና ማለት ነው። ምንም ህክምና አላገኘም። ባለበት ነው የሄደው።
ሌላ የተናገረው ነገር ነበር? በምንም ሁኔታ ያስተላለፈው መልእክት ነበር እንዴ? በመጨረሻ ጊዜ ከማግኘቱ በፊት እናንተ?
አይ ምንም ያስተላለፈው መልእክት አልነበረም። ምንም የለም።
ዛሬ አዲስ መረጃ እንዳላቸው ለመጠየቅ ወደ ፌዴራል ማረሚያ ቤቶች የኮሚኒኬሽንስ ዳይሬክተሩ ወደ አቶ ግዛቸው መንግስቴ ደውዬ ነበር። ለጊዜው ስልካቸው አልተነሳልኝም እና ላገኛቸው አልቻልኩም። ክትትሌን እቀጥላለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
በተባበሩት መንግስታት ድርጅት የዩናይት ስቴትስ አምባሳደር ሳማንታ ፓወር በፖለቲካ አመለካከታቸው ሳቢያ በሰባት ሀገሮች ታስረው የሚገኙ ሰዎች እንዲፈቱ በመጠየቅ ዘመቻ ጀምረዋል። በሩሲያ፣ በኢራን፣ በግብጽ፣ በአዘርባይጃን፣ በሶሪያ፣ በኪዩባ፣ በጋምቢያ፣ በቻይና፣ በቬኔዙዌላና በኢትዮጵያ እስር ላይ ከሚገኙ እንዲሁም እንዲፈቱ ስማቸው ከተጠቀሰው መካከል የኦሮሞ ፌዴራላዊ ኮንግረስ መሪው አቶ በቀለ ገርባ ይገኙበታል። የዩናይት ስቴትስ ባለስልጣን የሆኑት ሳማንታ ፓወር በትዊተር አማካኝነት የጀመሩትን የፖለቲካ እስረኞች ይፈቱ ዘመቻ ቀጥሎ እንዲህ ጨምቀን እናቀርባለን።
ቤተሰቦች ለሰሞኑ በዓላት ሲሰባሰቡ በእስር የሚገኙ የቤተሰብ አባላት በየስፍራው ባለመኖራቸው ትዝ ይሉናል። መንግስታት ድምጻቸው እንዳይሰማ ስላፈኗቸው ወይም እስር ቤት ውስጥ ስለቆለፉባቸው የቤተሰብ ስብስብ ላይ እናት፣ ወንድም፣ ጓደኛ ወይም ጎረቤት ሳይገኝ ይቀራል ይላል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ዛሬ የጀመሩት የፖለቲካ እስረኞች ተፈተው ከዘመድ ይቀላቀሉ የትዊተር ዘመቻ። ዘመቻው ዛሬ የጀመረ ቢሆንም ለሚቀጥሉት 10 ቀናት የእያንዳንዱ እስረኛ ማንነትን ማስተዋወቅ ላይ ያተኮረ ዘመቻ እንደሚካሄድ ተናግረዋል። የዘመቻው ዓላማ ታሳሪዎቹና ቤተሰቦቻቸው የሚገፉትን የመከራና የሰቀቀን ኑሮ ለተቀረው ዓለም ማሳወቅና መንግስታቱም እንዲፈቷቸው ማሳሰብ ነው ብለዋል። በፖለቲካ ልዩነት ምክንያት ዘመዶቻቸው ስለታሰሩባቸው በዓለም ዙሪያ ቤተሰቦች ተነጣጥለዋል በማለት ሰማንታ ፓወርስ እንዲፈቱ ጠይቀዋል።
Unjust imprisonment of individuals on the basis of their beliefs, political affiliation, or speech cannot be tolerated.
የሰዎች እምነት ወይም የፖለቲካ አባልነት ከገዢዎች የተለየ ስለሆነ ወይም የተናገሩት ስላልተወደደ መታሰራቸው በትዕግስት የሚታለፍ አይደለም። የስረኛ ቤተሰቦች አረሳናችሁም። የናንተ ስቃይና የሌሎችም ከናንተ ጋር ተመሳሳይ ሁኔታ ውስጥ የሚገኙ ቤተሰቦች ሁኔታ እንዲታወቅና ያለ ፍትህ የታሰሩባችሁ ሁሉ ተፈተው እስኪቀላቀሏችሁ ጥረታችንን እንቀጥላለን።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የይፈቱ ዘመቻ በትዊተር የጀመሩላቸው የፖለቲካ አስረኞች የኢትዮጵያው የኦፌኮ መሪ አቶ በቀለ ገርባ፣ የአዘርባጃኑ ላጋር ማናኖቭ፣ በሩሲያ ቁጥጥር ስር የምትገኘው የዩክሬን ተወላጅ ኦልጌ ሳንታኖቭ፣ የቬኔዙዌላ ተቃዋሚ መሪ ሊዮፖልድ ሎፔዝ፣ የኢራን ተቃዋሚ መሪዋ ናርገስ መሐመዲኒ፣ የቻይና ተቃዋሚ ኢልሃም ቶቲ፣ የኩባው ሁሊዮ አልፍሬዶ ፈሬሬ ታማ፣ የግብፁ ኦማር መሐመድ አሊና የጋምቢያ ተቃዋሚ መሪ ፋንታ ጃዋርን ይጠቀልላል።
ወደሚቀጥለው ዘገባ እናልፋለን አድማጮች። በኢትዮጵያ፣ የብሪታንያ፣ አውስትራሊያ፣ ካናዳ፣ ዴንማርክ፣ ኒውዚላንድ፣ ስዊድን፣ ቼክ ሪፐብሊክ አምባሳደሮችና እንዲሁም የጀርመንና የዩናይትድ ስቴትስ ኦፍ አሜሪካ ጉዳይ አስፈጻሚ ኃላፊዎች ለሰብአዊ መብት መከበር መቆም በሚል በጋራ ጋዜጣዊ መግለጫ አውጥተዋል። ባለፈው ቅዳሜ የታሰበውን ዓመታዊ የዓለም የሰብአዊ መብት ቀን ተንተርሰው ነው የዘጠኙ አገሮች አምባሳደሮችና ከፍተኛ ኃላፊዎች በኢትዮጵያ የሰብአዊ መብት ላይ ያተኮረውን ጋዜጣዊ መግለጫቸውን ይፋ ያደረጉት። ዝርዝሩን አሉላ ይዟል።
አገሮቻችን እስከ 15 ሺህ ኪሎ ሜትሮች በሚደርስ ርቀት ተለያይተው የሚገኙ፣ በውቅያኖሶች የተከፈሉ፣ በተራሮች የተጋረዱ፣ በረሃ አቋርጦ የሚደረስባቸው ጭምር ቢሆኑም ከሚያቆራኙን በርካታ የትስስር ገመዶች አንዱ 1778 ቃላት ያሉት ዓለም አቀፉ የሰብአዊ መብቶች ድንጋጌ የሰፈረበት ሰነድ ነው ሲል ይደረደራል መግለጫው። የዛሬውን የታህሳስ 1 ይለዋል 2006 ዓመተ ምህረት ያለፈውን ቅዳሜ ማለቱ ነው የዓለም የሰብአዊ መብት ቀን ስናከብር ብሪታንያ፣ አውስትራሊያ፣ ካናዳ፣ ዴንማርክ፣ ኒውዚላንድ፣ ቼክ ሪፐብሊክ፣ ጀርመን፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ስዊድን እና ኢትዮጵያን ጨምሮ 48 አገሮች በሁለተኛው ዓለም ጦርነት የተፈጸመውን የግፍ ምግባር ተከትሎ እያንዳንዱ ሰብአዊ ፍጡር ክብሩ ሊጠበቅ ይገባል ሲሉ ይህንን እውን ለማድረግ የተሰባሰቡበትን ጊዜ በማሰብ ነው ይላል። በቂ የምግብ አቅርቦት፣ ልብስና መጠለያ፣ የጤና አጠባበቅና የመማር ዕድል ሊከበሩ የሚገቡ መብቶች መሆናቸውን በመጥቀስም ድህነት በጠናባት የኢትዮጵያ መንግስትና ዓለም አቀፍ አጋሮቹ የእያንዳንዱን ግለሰብ ክብርና የሰውነት ዋጋ ለማስጠበቅ ቃል ገብተዋል ሲል ይቀጥላል መግለጫው። በልማድ ምግብ ለስራ በመባል በሚታወቀው በእንግሊዝኛው ሴፍቲኔት በተባለው ፕሮግራም አማካኝነት ለ8 ሚሊዮን ህዝብ በድህነት ውስጥ ለሚኖሩ ሰዎች የገንዘብ ድጎማ የሚያደርገው መርሃ ግብር የተገልጋዮቹን የኑሮ አቅም በማሻሻል መርዳቱን የገለጸው መግለጫው በኢትዮጵያ ሁነኛ መርታ ተዘግቦበታል ያለውን እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ 20% ብቻ የነበረውን የተማሪዎች ምዝገባ እድል ዛሬ እጅግ በሚደነቅ ሁኔታ 93% መድረሱን ያትታል። ይሁንና የመንግስታቱ ድርጅት የሰብአዊ መብት ጥበቃ ድንጋጌ ከጸደቀበት 68 ዓመታት በኋላ ዛሬም እነኛን 1778 ቃላት ያዘለው ሰነድ በ1995 የኢትዮጵያ ህገ መንግስትም ታቅፏል። ለሰው ልጆች መብት ከበሬታ አሁንም የማሳካት ጥረቱ እንደቀጠለ ነው ይላል። ጉዞው ቀጥሏል ያለው መግለጫ የኢትዮጵያ መንግስት በቅርቡ የደነገገውን የአስቸኳይ ጊዜ አዋጅና ፈተናውንም ያነሳል።
አሉላ ለዘገባው አመሰግናለሁ። የመጨረሻ የትንታኔ ርዕስ ላይ ደርሰናል። ባለፈው ሳምንት ጋና ውስጥ በተካሄደው ፕሬዚዳንታዊ ምርጫ ያሸነፉት ናና አኩፎ አዶ በሚቀጥለው ወር ቃለ መሐላ ይፈጽሙና መንበረ ስልጣኑን ይረከባሉ። አዲሱ ፕሬዝዳንት ሕይወታቸውን ሙሉ በጋና ፖለቲካ ውስጥ ያሳለፉ መሆናቸውን ጠቅሳ
ፍራንቼስኮ ካክራ ፍራንስም ከዋና ከተማ ከአክራ ቀጣዩን ዘገባ ልካለች። ቆንጅታየነችም ታቀርበው።
ናና አኩፎ አዶ ለፕሬዝደንትነት ያሸነፉት ምጣኔ ሀብቱን አስተካክላለሁ ብለው ቃል በመግባት ነው። ሀገሪቱ ነዳጅ ዘይት እያመረተች ቢሆንም እዳ እየተጫናት፣ ሙስናው እየተባባሰ፣ የስራ አጡም ቁጥር እየጨመረ ተቸግራለች።
We have to recognize one thing. If we do not make a focus
አንድ መገንዘብ ያለብን ነገር አለ። ለምጣኔ ሀብታችን ጉዳይ ትኩረት ሰጥተን ስርዓት ያለው ለውጥ ማካሄድ አለብን። በጥሬ ሀብት ምርት ከመንቀሳቀስ ምጣኔ ሀብት ወደ ኢንዱስትሪ መር ምጣኔ ሀብት መሸጋገር አለብን። ያን ካላደረግን ድህነትን አስወግደን ህዝቡን ለከፍተኛ ገቢ ልናበቃው አንችልም።
አኩፎ አዶ ለሀገሪቱ የመሪዎች ታሪክ እንግዳ አይደሉም። በተሰባቸው ጋና ከብሪታንያ ቅኝ ግዛትነት ለመላቀቅ ባደረገችው የነጻነት ትግል ተሳትፏል። ዘ ቢግ 6 ተብለው የሚጠሩት የጋና መስራች አባቶች ሶስቱ የተመረጡ ፕሬዝዳንት የስጋ ዘመዶች ናቸው። አባታቸው ኤድዋርድ ደግሞ በ1970ዎቹ ፕሬዝዳንት ነበሩ። እንግሊዝ ሀገር የህግ ትምህርት የተማሩት ናና አኩፎ አዶ ወደ ሀገራቸው ተመልሰው እንዲያገለግሉ ተጠርተው በህግ ሙያ ከሰሩ በኋላ በ1975 ዓመተ ምህረት ወደ ፖለቲካው ዓለም ገብተው የአንድ ፓርቲ ወታደራዊ አገዛዝ ለማቋቋም የተካሄደውን ውሳኔ ህዝብ የተቃወመ ቡድን ተቀላቀሉ። በ92 ዓመተ ምህረት ጋና ወደ መድብለ ፓርቲ ፖለቲካ ስርዓት እንደተሸጋገረች የአዲሱ አገር ወዳድ ፓርቲ የመጀመሪያው ብሔራዊ አደራጅ ሆኑ። በ95 የወቅቱ ፕሬዚደንት ጄሪ ሮሊንግስ የጣሉትን የሸቀጥ ሸማች ግብር በመቃወም በአገሬው ቋንቋ ኩሜ ፕሬኮ ሲተረጎም ግደሉንና እረፉት በተባለ ቅስቀሳ የተጠራ ግዙፍ የተቃውሞ ሰልፍ መርተዋል። አኩፎ አዶ 3 ጊዜ በፓርላማ አባልነት ተመርጠው ለሁለት አመታት በጠቅላይ አቃቤ ህግነት፣ ከ2001 እስከ 2007 ደግሞ በውጭ ጉዳይ ሚኒስትርነት አገልግለዋል። ጠቅላይ አቃቤ ህግ ሳሉ ጋዜጠኞችን ለማስፈራራትና የመናገር መብትን ለማፈን ስራ ላይ ይውል የነበረውን የስም ማጥፋት ወንጀል ህግ እንዲሰረዝ ታግለዋል። ናና አኩፎ አዶ ሀብለው ለፓርቲያቸው ፕሬዝደንታዊ እጩነት የተወዳደሩት በ1998 ሲሆን ያኔ ፓርቲያቸው ጆን ኩፎርን መርጦ ፕሬዝደንት ሆነዋል። ናና አኩፎ አዶ እንደገና በ2012 ፓርቲያቸውን ወክለው ተወዳድረው በአሁኑ ፕሬዝደንት ጆን መሃማ ተሸነፉ። ዘንድሮ ቀናቸው 54 ከመቶን ድምጽ አግኝተው አሸነፉ። በሚቀጥለው ጥር 7 ቀን ቃለ መሐላቸውን ፈጽመው ስልጣን ይረከባሉ።
የመጀመሪያው ክፍለ ጊዜ አዲሱ ስርጭታችን ተጠናቋል። እንበል
በቃ ተጠናቀቀ። ከቀኑ 7:33 ላይ ማለት እዛ አሜሪካና አካባቢው አሜሪካ ሳይሆን ዋሽንግተንና አካባቢ ወይንም ኢስት ኮስት በሚባለው አነጋገር
ይሻላል። ምስራቅ ዩናይትድ ስቴትስ
ዌስት ኮስት ከሄን ደግሞ ከጠዋቱ 5 ከምናምን ነው።
ልክ ነው፣ ይለወጣል። ታዲያ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:33 ማለታችን የስቱዲዮ ሰዓታችን እንደሚያሳየው። ወደ ርዕሰ ወሬዎቹ ከማምራታችን በፊት እዚህ ግድም በሙዚቃ ፋታ ብንወስድ ምን ይመስልሃል?
ትክክልና ተገቢ ነው። ምርጫውን ላንተ ሰጥቻለሁ።
ፍቅር አዲስ ነቃ ጥበብ ናት ባለ ተራዋ።
ፍቅር አዲስ ነቃ ጥበብ መልካም ነው። ምን እንደምትለው
I'm not the one who's lost.
ወይ ባልተጀመረ ይህን የመሰለ ሙዚቃ
ቋጣ
ምልክት ሰጥሃት
ለብርሃን ብርሃን ሰዓት የለም እያለችን ነው። ግን ተስፋ እናደርጋለን ሰዓት ካገኘን ዛሬ ባይሆን ሰሞኑን እንመለሳለን። ፍራዲስ እናመሰግናለን። በፍቅር አልሞትም እያለች ነበር ያቀነቀነችልን። ታዲያ ሰዓታችን ቀደም ብለን አስታውሰናል፣ ከምሽቱ 3 ሰዓት ከ35 ነው። አሁን ርዕሰ ወሬዎቹን ባጫጭሩ አዲሱ አበባ ያሰማናል።
አጥፍቶ ጠፊ በአንድ የካይሮ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ሕንፃ ላይ ትናንት እሁድ ባደረሰው የመኪና ውስጥ ቦምብ ፍንዳታ ቢያንስ 25 ሰዎች መሞታቸውን የግብፅ ፕሬዚዳንት አስታውቀዋል። ጋምቢያ ውስጥ ባለፈው ኅዳር 22 ቀን በተካሄደው ምርጫ የተሸነፉትና ለረጅም ጊዜ ሥልጣን ላይ የቆዩት ያህያ ጃመህ ሥልጣኑን ለአሸናፊው እንዲለቁ ለማግባባት የምዕራብ አፍሪካ መሪዎች ነገ ማክሰኞ ወደዚያው አገር እንደሚሄዱ ተገልጧል። የአራት አገሮች መሪዎች ናቸው ወደዚያ የሚሄዱት። በናይጄሪያ ደቡባዊ አክዋ ኢቦም ክልል በግንባታ ላይ የሚገኝ አንድ ቤተ ክርስቲያን ሕንፃ ጣሪያው ባለፈው ቅዳሜ ተደርምሶ በአምልኮ ላይ የነበሩ አያሌ ምዕመናን እንደሞቱ፣ የሕንፃው ተቋራጮች ግን እንዲታሰሩ የአገሪቱ ዜና አውታር ዘግቧል። አጠር ያለ የምሽቱ አርዕስተ ዜና ይሄ ነበር። አበቃ።
ክቡራትና ክቡራን አድማጮቻችን የምትከታተሉት በ22፣ 19ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ከስቱዲዮ 14 የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። ወደ ቀጣዩ ፕሮግራም ልናልፍ ነው።
ልክ ነው። ሁለተኛው አጋማሽ በርዕሰ ወሬዎቹ ጀምረናል። አሁን በዚህ ክፍል ቀዳሚ ወደ ሆነው ሳምንታዊ ቅንብር ነው የምናልፈው። ስፖርት በሰለሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ የሩጫ ስፖርት ዜና በትላንቱ የጓንዡ ቻይና ማራቶን የሴቶቹን ኢትዮጵያዊቷ አይናለም ካሳሁን፣ የወንዶቹን የሞሮኮው ሳላሂዲን ቡናስር አሸንፈዋል። ቺያ ኢጣሊያ በተካሄደው የአውሮፓ አገር አቋራጭ ሻምፒዮና ውድድር ደግሞ ቱርክ በወንዶቹም በሴቶቹም የአንደኝነቱን ስፍራ ወስዳለች። የእግር ኳስ ዜናዎችም አሉን፣ አብራችሁን ቆዩ። በትላንትናው የጓንዡ ቻይና ማራቶን ያሸነፈችው አይናለም ካሳሁን የኮርሱን ባለ ሬኮርድና የቀድሞዋን ሻምፒዮና ሌላይቱን ኢትዮጵያዊት ሙሉ ሰቦቃን ነው የነጠቀቻት። 2:31:52 ተመዝግቧል ጊዜዋ። በመጨረሻዎቹ ኪሎ ሜትሮች ከቀሩት አትሌቶች ብዙ ቀድማ ነው አይናለም የጨረሰችው። የ26 ዓመት ዕድሜ ያላት ሙሉ ሰቦቃ በትላንቱ አሰላለፍ ላይ ፈጣኑን 2:21:56 ሬኮርድ ጊዜዋን ነበር ይዛ የገባችው። ትላንት ግን ዘግይታለች። 2:32:26 ነው ያጠናቀቀችው። በ2012 የአውሮፓ አቆጣጠር ያስመዘገበችው ሬኮርዷ ግን አልተነካም። አይናለም ካሳሁን ብቻዋን መምራት ይዛ በዚያው በአንደኝነት አጠናቃለች። በማራቶን ስትሮጥ የመጀመሪያዋ የሆነው የ34 ዓመት ዕድሜ ያላት የሞሮኮዋ አትሌት ሱድ ካንሱቺያ ሁለተኛ ሆናለች። በወንዶቹም የሞሮኮ አትሌት ነው ያሸነፈው። ሳላሂዲን ቡናስር ይባላል። ለእርሱም በማራቶን ሲወዳደር ትላንት የመጀመሪያው ነበር ተብሏል። በቻይናው ማራቶን በሦስቱ ጠንካራ አትሌቶች በቡናስር፣ በኬንያዊው ሕዝቅኤል ኡሙሎና በኢትዮጵያዊው አለማየሁ በላቸው መካከል የታየው እልህ አስጨራሽ ፉክክር ተደናቂ ሆኗል። እስከ 41ኛው ኪሎ ሜትር አብረው ከዘለቁ በኋላ ተለያዩና የ26 ዓመቱ ቡናስር በአንደኝነት አጠናቋል። የራሱንም ፈጣን ጊዜ አስመዝግቧል። 2:08:55 በሆኖሉሉ ጃፓንም የማራቶን ውድድር ተካሂዷል ትናንት። ኬንያዊው ሎረንስ ቼሮኖ ክብረ ወሰኑን ሰብሮ አሸንፎበታል። 2:09:39 ነው ጊዜው። የሴቶቹንም ኬንያዊቷ ቀድማ ገብታለች። ብሪጅድ ኮስጊ ትባላለች። በወንዶቹ ሁለተኛ የወጣውን ሌላውን ኬንያዊ ዊልሰን ቼቤትን ተከትለው በሦስተኛና አራተኝነት ያጠናቀቁት ኢትዮጵያውያኑ ድርቢ ሮባና ፈይሳ ሌሊሳ ናቸው። ወደ ኢጣሊያ ቺያ መንደር እናምራ። በዚያ የአውሮፓ አገር አቋራጭ ሻምፒዮና ውድድር መካሄዱን እናገኛለን። በትላልቅ ወንዶች የወርቅና ብር ሜዳሊያዎችን ሁለቱንም የወሰደችው ቱርክ ናት። አራስ ካያና ያሲሚን ካን ይባላሉ አትሌቶቹ። በ9.9 ኪሎ ሜትር ሩጫ ውድድር ተጀምሮ እስኪያልቅ ከባድ ፉክክር ነበር የታየው። በ5000 የአውሮፓ ሻምፒዮናው የስፔኑ ኢሊያስ ፊፋ እንዲሁም እንግሊዛውያኑ አንድሩ ቡካርትና ካለም ሆክንስ ቀዳሚውን ስፍራ ይዘው ቆይተዋል። በመጨረሻም ሁለቱ የቱርክ ሯጮች በ27:42ና በ27:49 ተከታትለው በመግባት ድል ተቀዳጅተዋል። በሴቶቹ ባሳለፍነው ዓመት በአውሮፓ ሻምፒዮና በ5ና 10 ሺህ ሜትር አሸናፊዋ የቱርኳ ያስሚን ካን ለሶስተኛ ጊዜ መሆኑ ነው በ7.97 ኪሎ ሜትር ሩጫ ውድድር ስታሸንፍ በ4:46 ያጠናቀቀችውም ሌላይቱን የቱርክ ሯጭ በ10 ሴኮንዶች ቀድማ ነው። ቱርክ በቡድን ማሸንፋለች። ብሪታንያና ሩማንያ ተከትለዋል። አትሌቲክሱን በዚሁ ላብቃ። ለቀሪው የአገር ውስጥና አውሮፓ እግር ኳስ ስፖርት ዜና ገዛኸኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ አንደኛ ዙር 5ኛ ሳምንት ጨዋታዎች ትናንትናና ከትናንት በስቲያ በአዲስ አበባና በክልል ከተሞች ተከናውነዋል። የአምስተኛ ሳምንት ጨዋታዎች ሁለቱ ብቻ በመሸናነፍ ሲጠናቀቁ 6 ጨዋታዎች በአቻ ውጤት ፈጽመዋል። ከትናንት በስቲያ ቅዳሜ አዲስ አበባ ላይ ኢትዮጵያ ቡና ሲዳማ ቡናን አስተናግዶ 2-1 ረቷል። በሶስት ተጫዋቾች ንክኪ ብቻ በፈጣን ቅብብል ሲዳማ ቡና ያስመዘገቡ 6ኛ ጎል በማራኪ አጫዋች ስልክ ነበር። ወደ መጨረሻው ሲዳማ ቡና ተጨማሪ ጎል አስቆጥረው አስቻ ለመውጣት ያደረጉት ጥረት አልተሳካም። በአንጻሩ ኢትዮጵያ ቡና ወደ መጨረሻ ተዳክሞ ቢታይም እንደምንም ውጤቱን አስጠብቆ ወጥቷል። ከዚህኛው ጨዋታ ቀደም ብሎ ኢትዮ ኤሌክትሪክና አርባ ምንጭ ከነማ 1-1 ሲወጡ፣ ትናንት ቅዱስ ጊዮርጊስ ከአዳማ ከነማ፣ አዲስ አበባ ላይ 0-0፣ ወልዲያ ላይ ወልዲያ ከነማ ፋሲል ከነማ ያለ ግብ 0-0፣ እንዲሁም ጅማ ላይ ጅማ አባ ቡና ከደደቢት 0-0 ተለያይተዋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ በ10 ነጥብ ሊጉን ይመራል። ሲዳማ ቡና በ9፣ ደደቢትና አዳማ ከነማ በኩል 8 ነጥብ ሁለተኛ፣ ሶስተኛና አራተኛ ናቸው። ወደ አውሮፓ የውስጥ ሊግ ውድድሮች ስንሸጋገር የእንግሊዝ ፕሪምየር ሊግን በአጭሩ እንመለከታለን። በእንግሊዝ ፕሪምየር ሊግ የመጀመሪያው ዙር 15ኛ ሳምንት ጨዋታ ላይ ደርሷል። ቼልሲ ዌስት ብሮም አልቢዮንን 1-0 በረታበት ጨዋታ ብቸኛዋን የማሸነፊያ ግብ በ76ኛው ደቂቃ ያስቆጠረው ዲያጎ ኮስታ ነው። ማንቸስተር ዩናይትድ ሚኪቴሪያን ያስቆጠራት ድንቅ ጎል ቶተንሃም ሆትስፐርን 1-0 በመርታት ከተደጋገመበት አቻና የሽንፈት ውጤትን ተላቋል። በሳምንቱ ጨዋታዎች ዘና ብሎ በሰፊ የግብ ልዩነት ያሸነፈው አርሴናል ሲሆን ዋልኮት፣ ኦዚል እና ኢዮቢ ለአርሴናል ጎሎችን አግብተዋል። ሌስተር ሲቲ ማንቸስተር ሲቲን እንዳልነበረ አድርጎ 4-2 አሸነፈው ሲባል ጨዋታውን ላልተመለከተ ለማመን ችግር ይሆናል። የአምናው ሻምፒዮን ሌስተር ሲቲ ዘንድሮ በውጤቱ የተዳከመ የሚመስለው የሌስተር ሲቲ አጥቂ ጂን ቫርዲ ለብቻው 3 ጎል አግኝተዋል። ሌሎች ጨዋታዎችም ተካሂደዋል። በደረጃ ሰንጠረዡ አናት ላይ ቼልሲ በ37 ነጥብ ይመራል። አርሴናል በ34 ሁለተኛ ሲሆን ከዌስትሃም ዩናይትድ 2 አቻ የተለያየው ሊቨርፑልም በ31 ነጥብ 3ኛ፣ ማንቸስተር ሲቲ በ30 ነጥብ 4ኛ ናቸው። በእኔ በኩል የሆነው ያለው ሰለሞን፣ አመሰግናለሁ።
በመጨረሻም ዜና እረፍት። ታዋቂው ኢትዮጵያዊ እግር ኳስ ተጫዋችና የኪነት ባለሙያ ዘላለም ተሾመ እዚህ በዩናይትድ ስቴትስ ረዘም ላለ ጊዜ በጣፊያ ካንሰር ታሞ ሕክምና ሲደረግለት ከቆየ በኋላ ባለፈው ሳምንት ወደ ሀገሩ በተመለሰ ማግስት ከዚህ ዓለም በሞት ተለይቷል። ዘላለም ተሾመ ቀደም ሲል በጥቁር አንበሳ፣ በድሬዳዋ ባቡርና በኤልፓ ክለቦች እንዲሁም ለብሔራዊ ቲሙ ተመርጦ ተጫውቷል። ዘላለም በስፖርቱ ዓለም ብቻ ሳይሆን በማኅበረሰቡ ውስጥ ተወዳጅና ታታሪ ሠራተኛ እንደነበር በስፋት ይነገርለታል። ለረጅም ጊዜ ከሚተዋወቁት ወዳጆቹ አንደኛዋ ወይዘሮ ማህደረ ገብረስላሴ ዘላለምን እንደሚከተለው ያስታውሱታል።
ዘላለም ከልጅነት ጀምሬ አዲስ አበባ ስቴዲየም በመግባት እሱ ለመብራት ኃይል ሲጫወት ነው መጀመሪያ ያየሁት። ከዛ ቀን ጀምሮ ነው የማውቀው። እዚህም ደግሞ በሰሜን አሜሪካ በአመት አንዴ በመገናኘት በተለያዩ ዝግጅቶች ሳንለያይ ብዙ ትዝታዎችና ብዙ ጥሩነት ያለው ልጅ ስለሆነ ብዙ ትዝታዎች አሉ። ሌላው ያው ዘላለም ብዙ ጥሩ ነገር ያስተማረን፣ ከሱ የተማርነው ብዙ ነገሮች አሉ። ያው በኳስም በሙዚቃም ዓለም በጥሩነቱን ለዘላለም ነው የምናስታውሰው። እንግዲህ እግዚአብሔር የራሱ መንገድ ስላለው መልሱን መስጠትን ባልችል በጣም የምናደርገው ጥሩ ጓደኛና ጥሩ ወንድማችን ነው። ቴንክ ዩ።
አመሰግናለሁ። ወይዘሮ ማህደረ ገብረስላሴ ስለ ዘላለም ተሾመ በዜና ረፍት መልክ ነበር የቀረበው። አዲሱ አበበ በእሁዱ የራዲዮ መጽሔት ዝግጅት የቤተሰቡን አባላትና ጓደኞቹን የማነጋገር እቅድ አለው። በዚያ እንመለስበታለን። ነፍስ ይማር፣ ለወዳጅ ዘመዶቹ መጽናናቱን ይስጥልን። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት አገኛችኋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞንን ለዝግጅቱ እናመሰግናለን። ከራዲዮ መጽሔት ወጥተሃል አንተ። በአጋጣሚ ከኔ ጋር ስለተወያየን ነው እንጂ ያው አሉላና አዲሱ ለማለት ፈልገው ነው ሰሎሞን። ለማንኛውም ዘላለም በጣም ድንቅ ልጅ ነበረ። በአጭሩ እናስበዋለን እሁድ ዕለት። እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ጠቅላላ ድምሩ 12.5 ሚሊዮን የሚጠጋ ህዝብ ከ21 የአፍሪካ ሀገሮች ተፈናቅሏል። አንድ አዲስ ይፋ የተደረገ የጥናት ዘገባ እንደጠቆመው ግጭት ብጥብጥ እንደገና ነባለው የናረፍተ ነገር አንድ አዲስ ይፋ የተደረገ የጥናት ዘገባ እንደጠቆመው ግጭት ብጥብጥና የተፈጥሮ አደጋ ዋነኛዎቹ መንስኤዎች ናቸው። እየተገባደደ ባለው የአውሮፓውያኑ 2016 ዓ ም ቢሆን የቀደመው አሃዝ ያን ያህል ተሻሽሏል የሚል ግምት ያለመኖሩን ያመለከተውን ጥናት ጠቅሶ የአሜሪካ ድምፁ ጆዲ ካፖ ያጠናቀረው ዘገባ አለ። አሉላ ከበደ ያቀርባል።
የአገር ውስጥ ተፈናቃዮችን መከታተያ ማዕከል የተባለው ዓለም አቀፍ ተቋም በዛ ባለፈው አርብ ይፋ ባደረገው በዚህ አዲስ የጥናት ዘገባው እንደጠቆመው ቁጥሩ 9500 የሚደርስ ህዝብ ከአፍሪቃ ውስጥ በየቀኑ ከቀዬው ይፈናቀላል። ጥናቱ አክሎም እያንዳንዱ ተፈናቃይ በግለሰብ ላይ የደረሰ ሰብአዊ አሳዛኝ አደጋና በአንጻሩም የአካባቢ የአገርና ዓለም አቀፍ ጭምር ምላሽ የሚጠይቅ ፈተና ወካይ ነው ሲል ይተነትናል። አሌክዛንድራ ቤልካ የማዕከሉ ዋና ዲሬክተር ናቸው።
ይህንን በአፍሪቃ ላይ ያተኮረ የጥናት ዘገባ ለማውጣት የወሰንነው በአህጉር አቀፍ ደረጃ ያለውን የዚህን ቀውስ ተጨባጭ ገጽታ የሚያሳይ መረጃ አስመልክቶ የአፍሪካ ህብረት አጋሮቻችን ላቀረቡልን ጥሪ ምላሽ ለመስጠትም ጭምር ነው።
አፍሪካ ሰው እንደ ማዕበል የሚጎርፍበትን የመካከለኛውን ምስራቅ ብቻ ነው የምትከተለው ሲሉም ዲሬክተሯ የፈተናውን ጥናት ያስረዳሉ።
It is suffering from repeated displacements caused by conflict and violence across a number of countries.
አህጉሪቱ በተለያዩ ሀገሮች የሚስተዋሉትን ግጭቶችና ብጥብጦች ተከትሎ በተደጋጋሚ በሚደርሰው የህዝብ መፈናቀል እየታመሰች ነው። በተጨማሪም የተፈጥሮ አደጋን የመሳሰሉ ድንገተኛ ሁኔታዎችን ተከትሎም ከመኖሪያው የሚፈናቀለው ህዝብ ቁጥር ቀላል አይደለም። ለምሳሌ ያህል እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ.ም ብቻ ከአጣዳፊ አደጋዎች በሚመደበው ጎርፍ ባስከተለው ጉዳት ቁጥሩ 1.1 ሚሊዮን የሚደርስ ህዝብ ከቀየው ለመፈናቀል ተገዷል። ማላዊ ለዚህ የከፋ አደጋ ተጋላጭ ከነበሩት ሀገሮች አንዷ ነች። ድርቅን በመሳሰሉ ዝግ ብለው የነዋሪውን ህዝብ የዕለት ኑሮ ዋስትና በሚያሳጡ አደጋዎችም ያንኑ ያህል ከፍተኛ ቁጥር ያለው ህዝብ ተፈናቅሏል።
በላካክለውም አንዳንድ ሀገሮች ስር ለሰደደ የህዝብ መፈናቀል ችግር ተጋላጭ ሆነው የቆዩ መሆናቸውንም ይናገራሉ።
Nigeria, DRC, South Sudan, CAR, Sudan, Somalia.
ስር ለሰደደ የህዝብ መፈናቀል ተጋላጮቹ ሀገሮች ናይጄሪያ፣ የኮንጎ ዲሞክራሲያዊት ሪፑብሊክ፣ ደቡብ ሱዳን፣ የማዕከላዊ አፍሪካ ሪፑብሊክና ሶማሊያ ሲሆኑ የተፈጥሮ አደጋንና የልማት ፕሮጀክት እቅዶች የሚያስከትሉትን አስመልክቶ ስሌቱ መጠነ ሰፊ አካባቢዎችን ይመለከታል። እርግጥ ነው ድርቅና ረሃብ የሚቀሰቅሰውን መፈናቀል ስናጤን በአመዛኙ የአፍሪካ ቀንድንና ሳህልን የልማት ፕሮጀክት እቅዶች የሚያስከትሉትን መፈናቀል በተመለከተ ግን የተሟላ የጥናት መረጃ ባይኖረንም የልማት ስራዎች በጠቅላላው ከዳር እስከ ዳር የሚያዳርስ መፈናቀል እንደሚያስከትሉ ግን እናውቃለን።
ባለፈው ዓመት ብቻ በአህጉሪቱ የተፈናቀለው ህዝብ ቁጥር 3.5 ሚሊዮን ሲደርስ ይህም በ21 የተለያዩ አፍሪካ ሀገሮች የተፈናቀለውን ህዝብ ቁጥር 12.4 ሚሊዮን አድርሶታል ይላሉ ቢካል።
They are enormous numbers, but what they provide is really a sense of urgency, first of all. So it's really a question of...
አሃዙ ግዙፍ ነው። የደቀነውም ፈተና በቅድሚያ ፈጣን ምላሽ የሚጠይቅ በመሆኑ በአንጻሩ የፖሊሲ አውጪዎችን የተለየ ትኩረት ይሻል። በተጨማሪም ሀገሮች አንዳቸው ከሌላቸው ተሞክሮ ትምህርት እንዲቀስሙም እድል ይሰጣል የሚል ግምት አለኝ። ህዝባቸው በተደጋጋሚ ከቀየው ለመፈናቀል የተገደደባቸው አንዳንድ ሀገሮች አመታት በዘለቀው ፈተናቸው ሳቢያ በአንጻሩ የሀገር ውስጥ ተፈናቃይነትን ለመታደግና ለመድረስ የነደፏቸው ፖሊሲዎችና የአሰራር እቅዶች አሉ።
የካምፓላው ስምምነት በመባል የሚታወቀው የአገር ውስጥ ተፈናቃይነትን ለመከላከልና ተፈናቃዩን ለመርዳት የተወጠነው የአፍሪካ ህብረቱ የስምምነት ድንጋጌ ሌላ መጠሪያ ነው። እንደ አውሮፓውያን የዘመን አቆጣጠር በ1998 የተፈረመው ስምምነት አገሮች በግጭት ሳቢያ ከቀየው በሚፈናቀለው ህዝብ መብት መከበር እንዲረጋገጥላቸው ይጠይቃል። እየተገባደደ ያለው የአውሮፓውያኑ 2016 ዓመተ ምህረት ቤቱን ጥሎ ለመሰደድ የተገደደውን አፍሪካዊ አሃዝና ይዞታ የሚተነትነው ይህ ጥናት ባይጠናቀቅም ከቀደመው ዓመት ግን ያን ያህል የተሻለ እንደማይሆን ዘገባው አመላክቷል። የአፍሪካ ነክ ርዕሶች የሚለውን ሳምንታዊ ቅንብር በመተካት የቀረበ ወቅታዊ ዘገባ ነበር አድማጮች ያሰማናችሁ። አሁን ሌላ ሳምንታዊ ቅንብር ነው የምናሰማችሁ። ጤና፣ አዘጋጅና አቅራቢ እስክንድር ፍሬው።
ሰለሞን አባተ ዛሬ በእስክንድር ተተክቷል ነው የምትለው ለአድማጮች? መልካም። በዩናይትድ ስቴትስ የገንዘብ ድጋፍ የሚካሄዱ ጸረ ኤችአይቪ ኤድስ ፕሮጀክቶች ከፍተኛ ውጤት እያስገኙ እንደሆነ ድሬዳዋ የሚገኙ ተጠቃሚዎች ተናግረዋል። ከፕሮጀክቱ በአንዱ የታቀፈች ወጣት ልሞት እችል ነበር ብላለች። ኤችአይቪ ገና በቁጥጥር ስር መዋል ያለበት ወረርሽኝ እንደሆነ ያስታወሱት በኢትዮጵያ የዩናይትድ ስቴትስ ተጠባባቂ አምባሳደር ፒተር ብሩመር እየሰሩ ያሉትም ይህ ትኩረት እንዲያገኝ እንደሆነ ያስታወሱት ለቪኦኤ መሆኑን ገልጠዋል። ተጠባባቂ አምባሳደሩ ካሉበት የዩናይትድ ስቴትስ የልዑካን ቡድን ጋር ወደ ድሬዳዋ የተጓዘው ባልደረባችን የአዲስ አበባ ዘጋቢ እስክንድር ፍሬው ተከታዩን ልኮልናል።
በዓለም አቀፍ ደረጃ የጸረ ኤችአይቪ ትግሉ መቀዛቀዙ ድጋፉን መቀነሱ ቢነገርም በድሬዳዋ ያለው እውነታ ይሄንን አያሳይም። የዩናይትድ ስቴትስ መንግስት በፕሬዝዳንቱ ያስቸኳይ ጊዜ የኤድስ ድጋፍ ፔፋር አማካኝነት የሚደግፋቸው ፕሮጀክቶች ውጤት እያስገኙ ህይወት እያዳኑ መሆኑን ተጠቃሚዎቹ ተናግረዋል። በእነዚህ ፕሮጀክቶች አማካኝነት ለኤችአይቪ ተጋላጭ ለሆኑ የህብረተሰብ ክፍሎች የተቋቋመው የማረፊያ ክፍል ለምሳሌ በሴተኛ አዳሪነት ላይ የተሰማሩ ሴቶች ራሳቸውን እንዲጠብቁ እንዲያውቁና እንዲጠነቀቁም እያስተማረ ይገኛል። ለአምስት ዓመት 50 ሚሊዮን ዶላር በተመደበለት በዚህ የማረፊያ ክፍል ያገኘኋት ወጣት ይህንኑን ያብራራችው።
የዛሬ 4 ዓመት እኔ ያው ቢዝነስ ነበር የምሰራው እና
ምን ሆቴል ውስጥ ነው
መንገድ ላይ ነበረ።
ከዛ ፕሮፕራይደሮች እንዴት አገኙሽ?
ፕሮፕራይደሮች ያው
አገኙሽ ወይስ አገኘሻቸው?
አገኙኝ እና ተገናኘን። ያው እስካሁን ድረስ አብረን እየሰራን ያለን። እዚህ ዲአይሲ ውስጥ ደግሞ የሻወር አገልግሎት አለ፣ ያቸላቸ ትምህርት አለ፣ ህክምና አለ።
አንቺ እዚህ በመምጣትሽ ከነሱ ጋር በመሆንሽ ምን የተለየ ነገር አገኘሽ? በፊት ከነበረ የዛሬ 4 ዓመት ከነበረሽበት ሁኔታ ጋር በማነጻጸር ነገርኝ።
ብዙ ነገሮች አሉ። ከሱስ ነጻ ሆነናል። ከመቃም፣ ከማጨስ፣ ከመጠጣት ማለት ነው።
ይሄን የተውሹ ስለሚያስተምሯችሁ ነው?
አዎ ይከታተሉናል። አስተማሪዎቹም ከነሱ ጋር ጥሩ ግንኙነት አለን። እንደማንኛውም ሰው ያው እነሱ እኛንም እንደራሳቸው ነው የሚያዩን። በዛ የተነሳ በዚህ ተቀራርበን ያው አብረን እስካሁን ደርሳለን።
እዚህ የዛሬ 4 ዓመት እነሱ ፕሮፕራይደሮች ባያገኙኝና እንደዚህ አይነት ፕሮግራም ውስጥ ባልሳተፍ ኖሮ ህይወቴ የተለየ መንገድ ይዝ ነበር ብለሽ ታምኛለሽ?
አዎ።
ምን ይሆን ነበር?
ያው በቃ ልሞትም እችላለሁ። ለምን ብዙ ነገሮች ስላሉ ማለት ነው። ጎዳና ላይ እስካሁንም ላልኖር እችላለሁ።
ከዩናይትድ ስቴትስ የመጡና በአዲስ አበባ ነዋሪ የሆኑ የሀገሪቱ የዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ፣ የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከል ሲዲሲ እና የፕሬዝዳንቱ የአስቸኳይ ጊዜ የኤድስ ፕሮግራም ፔፋር የስራ ኃላፊዎች ይህንንና ሌሎችንም ፕሮጀክቶች ጎብኝተዋል። ከዚህ የልዑካን ቡድን አባላት አንዱ የሆኑት በኢትዮጵያ የዩናይትድ ስቴትስ ተጠባባቂ አምባሳደር ፒተር ብሩማን ኤች አይ ቪ ኤድስ ገና በቁጥጥር ስር ያልዋለ ወረርሽኝ መሆኑን አስታውሰዋል። እየሰራን ያለነው ይሄንን ለማሳወቅ ነው ይላሉ።
So the idea is if we're going to tackle an epidemic for which at this point there's no vaccine, right?
ስለዚህ ሐሳቡ ከመከላከልና ሕክምና በቀር ገና ክትባት ያልተገኘለትን ወረርሽኝ መመከት አለበት። ዘርፈ ብዙ ዓለም አቀፍ ሥራ ነው እየሰራን ያለነው በፔፕፋር በዩኤን ኤድስ ባለም የጤና ድርጅትና በሌሎች በርካታ ድርጅቶች የሚካሄድ ነው። በበርካታ መንግስታትና በሲቪክ ማህበረሰቦችና ከቫይረሱ ጋር አብረው በሚኖሩ ሰዎችም ጭምር የሚከናወን ጥረት ነው። ዛሬ ከተወሰኑት ጋር ተገናኝተናል። ስለዚህ ሐሳቡ ምንድነው? ዘመቻውን እንደገና ማቀጣጠል ነው። ተቀዛቅዟል ለማለት አይደለም ወይም ቀንሷል ለማለት አይደለም። ዘመቻው ግሩም ውጤት አሳይቷል። በሚሊዮኖች የሚቆጠር ህይወት ለማዳንም ተችሏል። ነገር ግን በየአመቱ አሁንም በዓለም አቀፍ ደረጃ ከአንድ ሚሊዮን በላይ ሰው ለቫይረሱ ይጋለጣል፣ ከሚሊዮን በላይ ይሞታል። ስለዚህ አሁንም በቁጥጥር ስር መዋል ያለበት ወረርሽኝ ነው። እኛም ትኩረት እንዲያገኝ ጥረት የምናደርገው ይህንኑ ነው።
ተጋላጭ ለሆኑ የህብረተሰብ ክፍሎች የተሰራው ማቆያ ትናንት ከተጎበኙ በዩናይትድ ስቴትስ የሚደገፉ ፕሮጀክቶች አንዱ ነው። ይህና ሌሎች በዩናይትድ ስቴትስ የሚደገፉ ፕሮጀክቶች ከመንግስት ጥረት ጋር ተዳምረው ውጤት እያስገኙ መሆኑን የድሬዳዋ ከተማ ከንቲባ ኢብራሂም ኡስማን ለቪኦኤ ተናግረዋል። እንደዚህ አይነት የጋራ እንቅስቃሴዎች ተጠናክረው መቀጠል እንዳለባቸውም አስረድተዋል። በተለይ በድሬዳዋ ካለው ከፍተኛ ተጋላጭነት አንጻር
ድሬዳዋ የተለያዩ የማህበረሰብ ክፍሎች የሚኖሩባት አሁን ደግሞ በኢንዱስትሪ ኮርነት መታገለግልና ብዙ የመሰረተ ልማት አሁን ለምሳሌ መንገድም አየርም የባቡሩንም በቅርቡ የሚጀምርበት ስለሆነ የተለያዩ ፋብሪካዎች አሉና የቀን ሰራተኛ በጣም ይበዛበት ነው።
ለዚህ መተላለፊያ ከተማ
ስለሆነች ለዚህ ሁሉ እነኚህ ሁሉ አስተዋጽኦ ያደርጋሉ። በኋላ ላይና አሁን ከትምርት ቤት ጀምሮ ከዚህ በፊትም ለቀናቄ በህብረተሰብ ደረጃ ሲሰሩ የነበሩ ስራዎች ማስቀጠል ሊኖርብናል። ስለዚህ አሁን በዚህ በካቻፕ ካምፔኑም ቢሆን የተጀመረው የህዝብ ንቅናቄ ያለ እስከታች ድረስ አውርዶ ህብረተሰቡን በማሳተፍ ከትምርት ቤትም ጭምር ጀምሮ የዚህ የግንዛቤ ስራዎችን በጣም በስፋት መሰራት አለበት። ወደ ጤና ተቋማቶች እንዲመጡ እንዲመረመሩ ፖዚቲቭ ሆኖ ደግሞ የሚያቁ እንደገና ወደ ቀጣዩ ስቴፕ እንዲሄዱ የማድረጉን ስራ በአስተዳደርም የጀመርናቸው ሰፋፊ ስራዎች አሉ። አሁን አጭር ጊዜ ነው እጪ የጀመርነው ግን በጣም በተቀናጀና በተጠናከረ መልኩ የሚቀጥል ይሆናል።
በዩናይትድ ስቴትስ ኤምባሲና በተለያዩ ድርጅቶች የሥራ ኃላፊዎች የተደረገውን ይሄንን ጉብኝት መነሻ ያደረጉ ሌሎች ዘገባዎች በቀጣይነት ይቀርባሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ምስራቅ ኢትዮጵያ ድሬዳዋ።
አዲሱ እስክንድርና መስክንና አያጓጓም እንደዚህ ወደ ምስራቅ ኢትዮጵያ ደቡብ ኢትዮጵያ ሄዶ መዘገብ? ናፈቀ ይመስላል።
ተራችን ሲደርስ እንሄዳለን።
የኔም ብርትቷልልህ ነው። ታዲያ ለስንብት እድል የተገኘ ይመስላል አንድ ቀድም ቅር ያለንን ነገር ዛሬ ለማሳካት።
ለስንብት ሙዚቃ ካልክ አለኝ እኔ።
እባክህ
ቅድም ያቋረጥከው ወይ አንተ ትሆን ብርሃን ትሆን አላውቅም። የፍቅር አዲስ ዜማ እንዲቀጥል በአክብሮት ጠይቃለሁ።
አሁን ታጫውትልናለች። እኔ እንዳልሆንኩ ግን ለአድማጮች መናገር ሊኖርብኝ ነው። ሙዚቃችን ከመምረጣችን ያልፋ አንሻማ ባይሆን ሰዓቱን ፍቅር አዲስ ተመልሳለች። በዚህ ነው የምንሰናበተው አድማጮች።
የአሜሪካ ድምፅ ራዲዮ በ19 በ22ና በ5 ሜትር ባንድ እስካሁን ያሰማውን ፕሮግራም እያገባደደ ነው። ያስተናገድናችሁ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተተኪው የስርጭት መሐንዲስ ጋር በመሆን በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። እኛ ነገ 3 ሰዓት ላይ ነው ቀጠሯችን። አሁን
ደህና ደሩ። ፍቅር አዲስ
I'm not afraid to die.